ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነሰለኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 11 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ህዳር 11 ቀን 1449 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። በማከታተልም የተለያዩ ወቅታዊ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠቃለላል።
አገሩን እየወጋ ያለው የብልጽግና አገዛዝ ለአፍሪካ ሰላም በሚል ሰበብ ሲንቀሳቀስ መታየቱ በርካታ ኢትዮጵያውያንን አንገት ማስደፋት ተገለጸ። አኖትራም የነበረ በህዝብና በኢትዮጵያ መልካም ታሪክ ውስጥ ጉልህ አሻራ ያለው በዘመኑ ለነጻነት ሲዋጋና ሲዋጋ የኖረ ጠንካራ ኃይል መሆኑ ግልጽ ነው። ሀገር እንደ ሀገር እንድትቀጥልና ሀገራዊ መለያ እንዲሆን ራስ የነበረ ታሪኳን በመጠበቅ ትልቅ ድርሻም ተወጥቷል። ዛሬ አማራ ህዝብ የበደልና አዳ ሲደርስበትና የመፈናቀል የመሰደድ ብሎም በጅምላ የመገደልን መንግስት አደጋ ሲጋረጥበት አገዛዙ እንደ አገዛዝ ሳይሆን ንጹሐን ዜጎች እያረደና እየገደለ ይገኛል። አማራ ህዝብ ለነጻነቱ በሰላማዊ መንገድ እየጠየቀውን በሰላም ልኖር ጥያቄ በመርገጥ የሀገሪቱን ትልቅ በጀት በመመደብ ከእግረኛ እስከ አየር ጦር በማዘዝ መላ የአማራን ህዝብ በገፍ እየገደለ ይገኛል። ይህ ግፍና በደል ያስመረረው የአማራ ፋኖ በአሸባሪ ሆነ ጦር የማያዳግም እርምጃ እየወሰደ መድረክ አሳጥቶታል። በተጠናና በተናበበ መንገድ እየተቀጠቀጠ መድረሻ ያጡ የሆነ ጦር መንግስታዊ በሆኑና መንግስታዊ ባልሆኑ ተቋማት ጭምር ሰላም ነው የምንፈልገው የሚል ትርክት በመናገር የሰላም አምባሳደር በመምሰል የአማራን ሞት ሲደብቅ እያተጠረ ይገኛል። ወልሶ እየወጣና ለአማራ ያለው ጥላቻ በመንግስት ሚዲያዎች ሳይቀር የሚናገረው የጠቅላይ ሚኒስትር ተብዬው የኮሌሉ ሁነኛ ምላስ የሆነው ታገሰ ጫፉ የሀገሩን ሰላም ሳያረጋጋና በራሱ ህዝብ ላይ የጦር መሳሪያ እያዘነበ ስለ አፍሪካ አንድነትና ሰላም መስበክ ጤንነት እንዳልሆነ ግልጽ ነው። ታገሰ ጫፉ ኢትዮጵያ የመንግስት ሽንፈት ሰላም በማልበስ አልበስሶ ረዳት ፍለጋ በየሀገራቱ አይኑን እርዱኝ በሚል ልመና ሲያማስተር ይስተዋላል። ይሁን እንጂ ነጻነትና የበግሬነት አንግቦ እየገሰገሰ ያለው የአማራ ፋኖ መደረሻውን እያወቀ ቀጥሏል። መላ ኢትዮጵያውያን በጋራ ተነስተው ያገዛዙን እድሜ ለማሳጠር ከአማራ ፋኖ ጎን በመቆም በጋራ መረባረብ እንዳለባቸው ጥሪ ቀረበ። ምስራቅ አማራ ፋኖ ሙሉ በሙሉ አሁን ያለውን የአማራ ህዝብ ትግልና ከሰሞኑ ወደፊት የሚገሰግሰው የታላቁ የአማራ ህዝብ ኃይል በተናበተ መልኩ በራስ ኪሎ የሚደረስበትን ትልቁን አቅጣጫ ያስቀመጠ መግለጫ ወጥቷል። ድርቅ በሀገሪቱ እየገባ በማዳበሪያ እጥረት ምርት ቀንሶ በመከራ የተመረተው የእህል ማሳና ክምር በአገዛዙ የጦር መሳሪያዎች ተቃጥሏል። አገዛዙ የለኮሰው እብደት ድንቁርና ወለድ ጦርነት በአብዛኛው የሀገሪቱ ክፍሎች ከቡካያ በላይ በቅሎ ገበሬ ማለት ያልቻለበትን ሁኔታን ፈጥሯል። አራሽ መሆን የሚገባው ከማሰው ርቆ በከተሞች እየተንከራተተ ወይም በካምፕ ታብሮ እርትባን ጠባቂ ሆነዋል። እውነተው ይህ ሆኖ ሳለ ኮሎኔሉ ግን በሰሞነኛ የፓርላማ ዲስኩሩ ምርት ከአምነው ዘንዶዎች ጨምረናል ሲልም ተደምጧል። አገዛዙ ባለስልጣናቱ ስለ ኢኮኖሚው የሚነፈውን ትንትላ አስረትነት አርሶ አደሩ አርብቶ አደሩና ከተሜ በኑሮ ያውቀዋል። አገዛዙ ጋር ተጣብቀው እንደ እልክት የህዝብ ደም ከሚጠጡ ሹመኞችና ባያፎች በስተቀር ረሃብና ረሃብ የወለደው ጭንቅ የሁሉም የሀገሪቱ ዜጎች እጣ ፈንታ ሆኗል። ሰላም በብዙ የሀገሪቱ ምድር ተናግቶ የቀረውም ግዛት ሰላሙ በቋፍ ላይ በቆመበት ሁኔታ ሰላም አስከባሪ የሚባሉት አካላት መከላከያው፣ ፖሊሱ፣ ደህንነቱ በመሪዎቹ ንግበትና የህዝብን ቁጣ መቋቋም አቅቷቸው በድቡሽን ላይ እንደተሰራ ቤት ውልቅልቃቸው ወጥቷል። ይህ አለም እያወቀው ያለ ሀድ በአገዛዙ ምንም አይደለም። ኢትዮጵያን ሰላም የሰፈነበት ምድርን ሰላም አደፋሽ በመከላከያው በፖሊሱ በደህንነቱ ኃይል እየተመቱ ሰላም እየሰፈነ ነው እያለ ሲደሰኩርም ይሰማል። የሀገር ህልውና አደጋ ላይ በወደቀበት ሰዓት ይህን እውነታ ክዶ አገዛዙ ማንም የማይበግረው ሰራዊት እንዳለው እንደ
One
መሬት ላይ ያለውን ሀቅ ግን ከነ ቅጥረኛ ሰራዊት ድረስ በፊት ያውቁታል። ከሰማይ የሳት ዝናብ በአገዛዙ የጦር ኃይል ሲወርድባቸውና እየወረድባቸው ያለውን የሀገሪቱ ደሃ አርሶ አደሮች የትምህርትና የጤና የትራንስፖርትና ሌሎች አገልግሎቶች የተቋረጡባቸውን የገጠር ከተሞች አልፎ በሀገሪቱ ዋና ከተማ በአዲስ አበባ ከተማ ውስጥ መደፈስ ጀምሯል። አጭሮ ደጃፍ አርሶ ደርሶ ጭንቅታሱን የቤተ መንግስት ብር ያቋቋመ በስራነት በኑሮ ውድነት በደፈስ እየመረረው በጉቦ በአድሮ በአፈና ጀረብ የጎርቅተው ከአዲስ አበባ ህዝብ በትናንት መፍተትም በታላቁ ሩጫ ላይ ክላሽ ያለው በነፃነቱ የተሻሉት ቀንሀት ለማምጣት በመሞት ያለውን ቁርጠኝነት ማሳየቱ ነበር። አንጂ መጣ ነው ብሎ ሲዘምር ፋኖ የነፃነቱ የሰላሙ ሰርጥ የሚኖር ተስፋውን የሚያረመልም እንደሆነ ያምነ መሆኑን የሚያሳይ ነው። በኮሬሉ መናገሻ ከተማ የህዝብ ብሶት በአደባባይ ጎልቶ እየተሰማ አገዛዙ የተረጋጋ ሀገር ካለው መሪዎች ስራ ለመጠ ሳይድ ለመጓዙ ሰውየው አንድም እብድ አንድም ሀገር ለማጥፋት የመጣ መሰሪ ወይም ምንም የማይገባው ዛፍንታን አለዚያ ከትኘቱ መንካት የማይፈልግ እንቅልፋም ነው ብለን ብንናገር ግልጽ ነው። ኢትዮጵያን እስካሁን በአገዛዙ ድርጅቶች ተነስቶ ሰውየው ከበሽተው እንደማይድን ንሳ የማይገባ ለመማርም ሆነ ለመታረም ፍቃደኛ እንዳልሆነ ከእንቅልፉ እንደማይነቃ ማመን አለበት። ምሁራን የአማራ ፋኖ ይህን ከተረዳ ከርሟል። የአማራ ፋኖች በአካባቢያቸው ሆነ በሀገር ደረጃ የምናየው ሀቅ ያማረበት የተጠናከረ የሚሄድ አገዛዝ ሳይሆን ታዲያት የደበሰ ያስቀየምና የተሽመደመደ የሚሄድ ስርዓት ነው። ወታደሩ ጦርነት ባለባት ቦታ ሁሉ የጥይት ግን የሚያሸብረው መሳሪያውን ጥሎ ለመሮጥ የተዘጋጀ በገስ እጁን የሚሰጥ እየሆነ የመጣ ነው። ፖሊሱ በሰለጠነ ማግስት መሳሪያ ይዞ እንደሚገፋ ነው። የሚደማለት የሚቆፍልላት አላማም የለውም። ንጹሃን ዜጎች በአገዛዙ በግፍ እየታሰሩ እየተጨፈጨፉ በረሃብ አለንጋ እየተገረፉ እንደሆነም ግልጽ ነው። አማራ የብልጽግና አገዛዝ አቁቶለታል። ከብጅት ከተሞች ውጭ አስተዳደሩ ሙሉ በሙሉ ደፍርሷል፣ ፈርሷል። ሁለተኛ ማንሰራራትን እንዳይችል አድርገን እየቀበር ነው እንገኛለን ያሉ ፋኖዎች በመግለጫቸው አማራ ፋኖ የሚያስጨንቀው የአማራ አካባቢ ጉዳይ አይደለም። በቅርቡ ክልሉን ከአገዛዙ ተላላኪዎች ሙሉ በሙሉ ነፃ እናወጣለን። የሚያሳስበውን የተቀረው የኢትዮጵያ ሕዝብ ጉዳይ ነው። የኮሬሉ አገዛዝ ሁሉንም ተራ በተራ ለመሰልከብ እየተዘጋጀ ነው። ኮሬሉ ትናንት ትግራይን እንዳይደረደርን አድርገን ሰብረነዋል፣ እናንተ አማሮች በእነሱ መሳሪያ ይዞ መቆየት ለምን ትጨነቃላችሁ ሲለን ነበር። ሲልበረገር ማግስት አማራን ተገዳዳሪ እንዳይሆን በሚል የራ ቀመር አካባቢ የማስወጣት ከተማና ገጠሩን የጦር አውድማ አድርጎታል። አማራን መስበር ከቻሉ ትግራይን አማራን ጃጅ እያልኩ የለውን ማስፈራሪያና አስጎንብሶ መግዣ ድርጄ መግዛት ይችላሉ በሚል ስሌት ወደ ሄሉ እየተንቀሳቀሰ ነው። አይሳካለትም እንጂ ይሳካለት ከአማራ በኋላ የስራቱ በስር ተራ በተራ በሁሉም ላይ ማረፉም የማይቀርም ክስተት ነው። ይህ በትር ቀጥሎ የሚያርፈው በአገር ወጣዱ የአፋር ህዝብ ላይ ነው ወይስ ከሶማሌ አልፎ በሌሎች አካባቢዎች ህዝቦች ተወዳጅ በሆነው በበርካታ ህዝቦች ዘንድ ተቀባይነት ባለው በሰማዊ መብት ተሟጋች ንጹሃን የኢትዮጵያ ህዝብ ነው ወይስ ከደቡብ ወጥቶ ተነጥሎ ህዝብ የሆነው የሲዳማ ጥንት ለመዋጥ ነው ወይስ ለገንግና ህዝብ እርሻ የሚያስተምሩ በሚ በሙሉ እየተደገፈች ያለችው አዲስ አበባ መሆኗ ነው። አረፋኖ በተቀረው ኢትዮጵያ ዘላይ ሊመጣ የሚችለውን አደጋ ከራሱ ፈርም ሞክሮ በመነሳት አስቀድሞ መተንበይ ችሏል። አገዛዙ ፈረስታ እስክስ ከመርግደት ማንም አይዘርፈም። አገዛዙ በስሩ የሚደገፍበት የኦሮሞን ኦሮሞ በመሆኑ በኮሬኑ አገዛዝ ፋሽስታዊ እስክስ ከመርግደት ነፃ እንደማይሆን ማወቅ አለበት። በአሁኑ እየተፈጸመበት በደል ሊያነገው ይገባል። ለዚህ ነው መለው ኢትዮጵያ ከትግራይ እስከ ሶማሌ ከጋምቤላ እስከ አፋር በገጠር በከተማ የሚኖረው ህዝብ በጋራ ተነስቶ
Thank you.
የማክሰኞ ህዳር 11 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ፌዴሬሽን ሲሉ ፌዴሬሽን ስንል የኮሎኔሉ ዘረኛ ገዛዝ በቅርቡ ደግሞ ህዝብ የፌዴራልን መዋቅር መደገፉ ታወቀ በሚል ሸብረብ ያለ መሆኑን ታዝበናል። ፌዴሬሽን ሲሉ ፌዴሬሽን ስንል የሰማይ መሬት ያክል ልዩነት እንዳለውና እንደሚኖረው መገመት እንችላለን። በጎጥ ላይ የተመሰረተ ፌዴሬሽናቸውን 32 ዓመት ሙሉ ጭነውብን የመከራ ጽዋ መሆኑን አይተናል። መንግስት ያልነውንም መፈክሩን እያነሱ ሽግግር መንግስት ምስረታን ሆነ ይዘቱን ቀፎ አስቀርተው አንድን ግለሰብ አሻጋሪ ብለው ሲቀልዱብን እንደቆዩም የታዘብነው ነው። ያፓ ለኤርትራ ቀውስ የፌዴሬሽን ምርጫን ያቀረበ መሆኑ ሲታወቅ ወያኔም ሻዕቢያም አይንህን ላፈር ብለው እንዳወገዙትም አንረሳም። መፈክር ድርደራ የተበላ ቁማር ነው። ማንም በሊጣ ልፈፋ አይደናገርም። USAID የተባለው በነ ሳማንታ ፓወር ወይንቲ የሚመራ ድርጅት በበኩሉ ጥናት አድርጌ ብዙዎች በድርድርና ውይይት ችግሮች ይፈቱ ዘንድ አስፈላጊ ነው ማለታቸውን አረጋግጠናል ብለዋል። ውይይት ሰላም ብለው በሽፋን ልፈፋ የፋኖን ትግል ሊያስቆሙ የጀመሩት ዘመቻ ማንንም የሚያደናግር ሊሆን አይችልም። እየመጣ ነው ብሎ የአዲስ አበባ ህዝብ የሰጠውን ምክርና ማስጠንቀቂያ ያጤኗል። የወየንቲ ስምን ያተረፈችው ሳማንታ ፓወር ሆነች የኦሮሞማ ፋሽስቶችን ፍጅት አልሰማንም አላየንም ሲሉ ቆይተው ዛሬ ሰላም ድርድር የሚሉት የፋኖን ወሳኝ ትግል ለማፈን ለማደናቀፍ ነው። ተነክቶባቸዋል። ፋኖ እንደቀረበው ጥሪ ጎራውን አጽልቶና አጠናክሮ አዲስ አበባን መያዝ መጣር አለበት። ይህ ደግሞ የባዕድ ቅጥረኛ ኮሎኔሉ ጠበቃ የሆኑትን ሰዎች መመንጠር እንዳለበት የግድ የሚል ነው። አንድነቱን ማጠናከር እንጂ ኮሚቴ ፈልፍሎ ስልጣን ለኔ ብሎ ራሱን እንዲጠልፍ ህዝብ አይፈቅድም። የኮሎኔሉ አገዛዝ መቃብሩ አፋፍ ላይ ነው። ስህተት ካልተፈጸመ ተመልሶ ሊጠናከር የሚችል አይደለም። የአዲስ አበባ ህዝብም ፋኖ እየመጣ ነው ብሎ ሲዘምር፣ በነገራችን ላይ ሬዲዮ ተብዮች አንዳቸውም አልዘገቡትም፣ ህዝብ አይኑን ከደና ደረገ እንጂ አልተኛም መልእክትን እያስተላለፈ ነው። ሜዳው ርሷል፣ እርሻው ይጀመር ይጠናቀቅ እያለም ነው። ውይይት ድርድር ባዮቹ ሊደብቁት የማይችሉት ሀቅ ስርዓቱ ከራሱ ጋር ሸኔ ብሎ ድርድር ቢገባም እስካሁን ጠባቸው በሽመት ቦታ ልዩነት ነው። ለአማራው ግን ፍጅትን እያዘጋጀ መሆኑን እናውቃለን። ተባብረው እየወጉን ድርድር ብለው ይቀልዳሉ እንጂ የተስማሙና ፍጅት ያካሄዱ ኃይሎች ለመስመር ድርድር አያሻቸውም። ቡልታቸው ነፍሶበታል። የተባበረ ዘረኛ ኃይል ነው በህዝብ ላይ በአማራው ላይ ሲዘምት የቆየው። ማይካድራን አጣየን ባፍላፊ ደረጃ ሲያነሱ ያልሰማናቸው ምዕራባውያን በፍልስጤሞች ላይ የሚካሄደውን ፍጅት ደጋፊዎች ዘረኞችን ደግፈው ውይይት፣ ሰላም፣ ድርድር ቢሉ አገዛዙን ከውድቀት ለማዳን መሆኑን ልንዘነጋ አንችልም፣ አንቀበለውም። ከነ ባይደን ጋር እየተላላሱና እየተጎነበሰ እርቆ ሰላም ሰባኪውን የአሜሪካ መንጋ ጆሮ የምንሰጥ መሆንም የለብንም። የኮሎኔሉ ሚኒስቴር ወያኔ ከህዝብ ሰርቆ ያጠፋውን ገንዘብ እንልቀቅለት እንለፈው ማለቱ የሁለቱን አገዛዞች አንድ መሆን ከማሳየቱ ሌላ የብክነቱ ተጠያቂን ከመለስ ሚስት አዜብ ጋር ጀነራል ክንፈን የአንድ ሺህ ብር ቅጣት ይበቃሃል የሚል ነው። የዘረፉን 65 ቢሊዮን ብር ቢሆንም ታዲዮስ ታንቱን ለእስር ዳርገው የሙስናና የዝርፊያ እቴጌዋን አዜብ በነጻ ለቀው ትንደላቀቅ የለ ዘረኞች ሁሉ የኢትዮጵያ ጠላቶች ናቸው በአንድነት ታግለን እናደባያቸው ድል ለኢትዮጵያ አገር ወዳዶች ትግል ኢትዮጵያ ታፍራና ተከብራ ጠላቶቿን ሁሉ አቸንፋ ለዘላለም ትኖር
ለማው ካህን የጽልመት መስከሩ የሰው ሥጋ በልተው በደም የተሰከሩ ባለዛር ቃልቻ ዛሬም አልተገሩ ደምጠማቸው መሰል ጮሁብን አጓሩ እልፍልጣን የበላ ጨፍጫፊ ገራፊ ወላጅን አስለካሽ ትውልድን ቀሳፊ ሺዎችን ያረደ አንድ ትውልድ አጥፊ የኢትዮጵያ ካድሬ ሆዳደር ቀጣፊ ገሎ ሙድር መውቀት በዛ ፋላፊ ዛሬም ያቀረሻል ርካሽ እዳር ወጣቱን የፈጀ ነጥቆ ከናጉያ አስከሬን የሸጠ አውጥቶ ገበያ የሰው ማስፈራሪያ የሲኦል አራያ የዲያብሎስ ወንድም የጥልመት አምሳያ እውነቱ ይወጣል መቼም አይቀበር ከዚህ በላይ ሲሆን መጋለጥ አይቀር ዛሬም ባይበርግልህ በእብሪት ልትወጠር እናየው ይሆናል በተፈር ተውቁና አንተም ስትሰፈር
አድማጮቻችን በማስከተል እንጻፍ ከተባለ በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ እናሰማለን። እያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ናቸው። የማይጽፍ ደብተራ ክንፍ የሌለው አሞራ። ለደብተራነቱ ባልበቃም ደብተራዎችን የማወቅ እድል ስለነበረኝና የደብተራውን ደብተራ ጸጋዬ ገብረ መድህንን ጓዴ ማለቱን እድል አግኝቼም ስለነበር አልፎ አልፎ ብዙውን ጊዜ አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምፅ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢህአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ህዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢህአፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢህአፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውንም መጽሔት ኋላ ከወያኔ ይልቅ የሻዕቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢህአፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢህአፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አስተማራ። መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢህአፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢህአፓን እየወነጀሉ መጽሐፍ እንዲያስተሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጽሐፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ችሏል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢህአፓና አመራሩን የሚያወግዙና ድርጅትና ህዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ። የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለት ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ በአዳንም ዘንድ ሲያስተጋቡ ቆይተዋል። ኢህአፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወመው በመሆኑ አባይ ኢትዮጵያ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢህአፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላም ሽምጥጥ ነው በሚል ያምናልና እስከ ዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረት የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢህአፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይን አውጣ ውሸት ያስታውሷል። ኢህአፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢህአፓ ላይ ታሪክ ነን ብለው የጻፉ ترت ترتوش كله درجتون اسكزلفونا اسكساتو درس وياني قبيا ستوحجوال يوياني يالوال تام فابريكا مبرات النوهات روت يتذقبت قليلا يحبان سيوغزو اقرمان قداتشو ندر قلب يودسو وياني يهسب الزاتي لالتدمتم لدمتم اي تبكم لازيمنا አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረስላሴ አገሪቷን ከጥፋት አዳነን ምስጋና ይገባናል ሲል ጸረ ህዝብ ወንጀልን ዳግም ካድክ በማለትና በማሰፈንታ አጆሃ አይዞ የሚለው በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፕ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍ ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቅርስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጻፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አስተማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ እያሱ ላይ የሚያጥላላ ታሪክ አጽፈው ነበር። የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብ ወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ገድለሰብ መሪዎቹ ልብ ወለድን ሀቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ የቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ፖሊስ ጀው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢህአፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን ቢከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላስተራጨው የጠባብ ብሔረተኝነትና የግንጠላ መርዝ ሳይደብቅ ካወሳ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና ካጋለጠ የትግራይ ገዥና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ኢሳቅ፣ አማ በለጠ ወዘተ የት እንደደረሱ ከገለጸ በመቀሌ እስር ቤት ከአራት ሺህ ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ተጻፈ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያስፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያስተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳችን ተጠቅሶ የሚታለፍ ሊሆን ይችላል ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ይሄፋ እስከዛሬ በትግል መከተሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞን በወያኔ ድረገጽ ላይ ይሄፋ በ1972 ዓመተ ምህረት ፈራረሰ የሚለው ጽሑፍ ብቻ ሳይሆን 1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ ይሄፋ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ታሪክ ጻፊነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እንጓድ መስከረም ጃብር ያመራራባል ግርማ ጎልጃና ሌሎችም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው ነጋይ ለማ ጸጋይ ወንዱት ያክ ደስታ እዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ይሄፋ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓመተ ምህረት ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓመተ ምህረት ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ተምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልነማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ልንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንታቸው። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሐቅን ወደ ኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገለል አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን ያፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸውም ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በተፈኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያፓ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወም የሚሉት የድርጅቱ ህግና ደንብ ስነ ስርዓት ጥሰው በቡድነኝነት በአፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 ሁለት መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንስተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት ይችላልና። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባቲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃ አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸው የተለቀቁ ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ሕግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርመን ወይም ሕገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በስሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ ይህ ሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቅ ሲያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ሕግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊካምፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ሕግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ሕግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ሕግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደ ተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደጋግሞ ይፋ አድርጓል። ፋሽስቱን ደርግ መታገሌ ስህተት ነበር ማለት አለበት ጋሩ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጅ ደርግን ሳይሆን ሰለባውን ኢህአፓና ሕዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የእኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የአገራችን ሰው። ድርጅት በአንድ በኩል እንዳጸደ ሕፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚ አግኝቶ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃላማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢህአፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈሪ ሆኖ ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ያባ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱ አክብሯል። ሀፈት ለካሃዲዎች፣ ጊብላይን ለአንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደ እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም ዓመት ለህቡ አሰራርና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢህአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከት ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶ የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሀይ ሀይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በሕይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው ዓመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ይሀፋ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢህአፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሀቆች እንዲታወሱም አይፈልግም። የካቲት አብዮት ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ፣ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎች አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። የኢህአፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስፍሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደንቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታቀፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተቸንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነው ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው፣ ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ፣ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና ያውኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መረጋቱም ስህተት ነው። ተክቶ ግዳጅን መረከብ እንጂ ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ የአርበኝነት የጀግንነት ታሪክ ጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሬ ማለት አይደለም። ነገሮችን በተከፈቱበት ሁኔታ የጊዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደርጎች ብቻ ነው ይከብዶና አልሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባሲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቅድሚያ ኢስክራ አይነት ጋዜጣ አውጥቶ በእዮት ተፋሽቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርቲያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርቲያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረት ነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾት በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብየ ጊዜ ማንነታቸውን በአሶሳ በደኖና አርባጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ተገባች። ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለ። ያኔ መሞት ለሌላው አርአያ ሆነ እንጂ ትግሉን አስቀጠረ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢሕአፓ ምስረታ ያልዘባረቁትም አልነበረም። ኢሕአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሠረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። የችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ኢሕአፓ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለሥልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። እንደ ኢሕአፓ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢሕአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻዕቢያ ቅኝ ግዛት ነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢሕአፓ መቀበል አልተቻለውም። አረብ ነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር።
You're the best.